የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዞትር ያክብሮት ሰላምታችንን እያስቀደም የዛሬ የታህሳስ 1 ቀን 2011 ዓመተ ምህረት ወይንም የዲሰምበር 30 2018 ቅንብራችንን ይዘን ቀርበናል። በቅድሚያ እንደ ተለመደው በ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። ከምሽቱ 12 ሰዓት ሲሆን የጥያቄና መልስ ጊዜ ይኖረናል። ለውይይት የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። የሰዓት ጥበት ካላጋጠመን አንድ ሌላ ወቅታዊ ጽሑፍ እናስደምጣለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። ያንጋፋው ታጋይ ጋዜጠኛ ደምስ በለጠ የመታሰቢያ ዝክር የሻማ ማብራት መታሰቢያ። አርበኛውና አንጋፋው ጋዜጠኛ ደምስ በለጠ ረፍተ ሞት ምክንያት በማድረግ መልካም ተግባሮቹን፣ ሙያውን፣ ውለታዎቹንና ተምሳሌነቱን በመዘከር እንድናስታውሰው ዛሬ ከቀኑ 7 ሰዓት እስከ 8 ሰዓት በተጠራው የሻማ ማብራት ስነ ስርዓት ላይ በቀረበላችሁ ጥሪ መሰረት ሐዘናችንን አብረን እንድንጋራ ለተገኛችሁ ሁሉ በስዊድን ሞሪሽ ወግኔ የአማራ ማህበር ምስጋናውን እየገለጸ በድንገተኛ ሁኔታ ሕይወቱ ማለፉ ከተረጋገጠበት ጊዜ ጀምሮ በተለያዩ አገሮች በመልካም ተግባሮቹ እየታወሰ ያለው ደምስ በለጠ ዛሬም እኛ በስቶኮልም የምንገኝ ወገኖቹ በኢትዮጵያዊነት ባህል ደምስ ያበረከታቸውን ድንቅ ተግባሮቹን በማውሳት የመዘከሩን ዕድል አግኝተን ነበር። ነፍስ ይማር። Thank you.
ተታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ ዝግጅት አባ ገስጥ የራስ አበበ አረጋይ አጭር የህይወት ታሪክ በሚል አርዕስት ባበራ ጀምበሬ ዶክተር በ1996 ዓመተ ምህረት የተጻፈ የታሪክ ማህደር ምዕራፍ 1 አዲስ ዘመንና ምዕራፍ 2 አሻፈረኝ የሚሉትን ክፍሎች ይዘንላችሁ ቀርበናል። በዚህ አጋጣሚም ለአድማጮቻችን በዚህ ጽሑፍ ውስጥ የምንጠቅሳቸው የአመት አቆጣጠር ወይ የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር ያዘለ መሆኑን ለመግለጽ እንወዳለን። አባ ገስጥ ራስ አበበ አረጋይ ባበራ ጀምበሬ ማስተዋወቂያ። ይህ መጽሐፍ የሚያተኩረው በብሔራዊ ጀግናው በፈረስ ስማቸው አባ ገስጥ በራስ አበበ አረጋይ የህይወቱ ጣውረድ ላይ ነው። ታሪካዊ ቅኝቱ የተመሰረተው በአምስቱ የጠላት ወረራ ዓመታት በሰሜን ሸዋ በተደረጉት የአርበኝነት ተጋድሎች፣ በነጻነት ማግስት በተፈጠረው የፖለቲካ ሽኩቻና በተከታዮቹ ዓመታት ሁኔታዎች ላይ ነው። ተዘመኑ የዓለምም ሆነ የአገራችን ፖለቲካ ታርበኞች የዱር የገደል ድካምና ተጋድሎ በተጨማሪ በአምስቱ የመከራና በተከታዮቹ ዓመታት የነበረውን የሌላውን ህብረተሰብ ሁኔታና ሌሎች አንዳንድ የጊዜው መታወቂያ የሆኑ ጉዳዮችን ለማንሳት ሲባል መጽሐፉ ተመደበኛው የታሪክ አጻጻፍ ትንሽ ለጌት ያለ ወደ ታሪካዊ ልብ ወለድ የሚቃጣው አቀራረብ አለው። ያም ሆኖ ግን ምንም ነገሩ ተውነተኛው ታሪክ እና ሀቅ የወጣ አይደለም። የታሪክ መነሻ ጊዜው 1927 ዓ.ም መድረሻው ደግሞ 1953 ዓ.ም ሲሆን በታሪካዊ ተዛምዶ ምክንያት ወደ ኋላ መለስ በማለት አልፎ አልፎ ሩቅ ዘመናት ተወስተዋል። ስለ ባለ ታሪኩ የሚያውቁትን ለገለጹልኝና የጽሑፍ ማስረጃዎችን ለጠቆሙኝ ሁሉ በተለይም ለባለ ታሪኩ ለራስ አበበ አረጋይ ባለቤት ለእማሆይ ቆንጂት አብነት፣ ለልጆቻቸው ለወይዘሮ ሶስና አበበና ለልጅ አየለወርቅ አበበ፣ እንደዚሁም ታርበኝነቱ ዘመን ጀምሮ ተባለ ታሪኩ ባለመለየት በቅርብ ለሚያውቋቸው ለፊታውራሪ ሙሉጌታ አበበ፣ በመጨረሻም አብረዋቸው በመስራት ስለ ጠባያቸውና ስለ ሥራ አፈጻጸማቸው በቅርብ ለሚያውቁት ለአቶ ፋንታዬ ወልደ ዮሐንስ ልባዊ የሆነ ምስጋና አቀርባለሁ። የመጽሐፉን ረቂቅ አንብበው ጠቃሚ ሐሳቦችን ያካፈሉኝን አቶ ዘሪሁን አስፋውን፣ ወይዘሮ ሙሉመቤት ዘነበን እና ወይዘሪት አጋረደች ሸማነህን አመሰግናለሁ። አዲስ አበባ ጥር 27 ቀን 1996 ዓ.ም አበራ ጀምበሬ ዶክተር። ምዕራፍ 1 አዲስ ዘመን። ይገርማል አሉ አባ ገስጥ በ1933 ዓመተ ምህረት በበጋው ወራት እንጦጦ ተራራ ላይ ቆመው ተተራራው በታች በረባዳው ስፍራ ተንጣሎ የሚገኘውን የአዲስ አበባን ከተማ ቁልቁል እየተመለከቱ። የማውቃት ከተማ አልመስል አለችኝሳ አሉ በማስከተል አጠገባቸው ለሚገኘው አርበኛ ሁለት ዙር ዝናር የተጠመጠመበትንና ሽጉጥ ያንገዳረጉበትን ወገባቸውን በሁለት እጆቻቸው ግራና ቀኝ ይዘው፣ ሁሉም ተለውጧል ጌቴ። የገዛ ቤቴ ያለበትን አካባቢስ እንኳ ለይቶ ለማመልከት ስፈልግ የማውቀው ምልክት ሁሉ ጠፍቶብኝ ተሸግሬያለሁ ሲል መለሰ። አርበኛውም በከተማይቱ መላወጥ ግራ ተጋብቶ፣ የዛሬ 5 ዓመት አዲስ አበባ ሌላ ነበረች አሉ አባ ገስጥ። በ1879 ዓ.ም ተመረጠ በህዳር ወር በተገጣይቱ ብጡል ወጣኝነት በዳግማዊ አጼ ምኒልክ መልካም ፈቃድ የተቆረቆረችውን፣ በ1923 ዓ.ም ደግሞ ለቀዳማዊ ኃይለ ሥላሴ የንግስ በዓል አምራና ደምቃ እንድትታይ ተኳኩላ የነበረችውን የአዲስ አበባን የቀድሞ ገጽታ ለማስታወስ እየሞከሩ በዛን ወቅት አዲስ አበባ የኢትዮጵያ የርዕሰ ከተማ ለመሆን የበቃችው ፍንፍኔ በመባል ተታወቀ ተነበረችው ተፍልውሃ የጠበልተኛ መናሃሪያ በመነሳት እንደነበርም ታወሳቸው። በጥድና በባህር ዳር በአጋምና በሰንሰለት ተውጣ ጥቂት ተሽከርካሪ ውር ውር ሲልባት የጋማና የቀንድ ከብት ግን ሲርመሰመስባት የነበረች ከተማ እንደነበረችም ታሰባቸው። የከተማይቱ ክፍሎች በየተመሪው የጦር አለቃ መኳንንት ወይም ባለ ሙያ ስም የደጃዝማች ገነሜ፣ የራስ ስዩም፣ የፊታውራሪ ሀብተ ጊዮርጊስ፣ የደጃዝማች ባልቻ፣ የአዝማሪ ጣዲቄ ወዘተ ሰፈር በመባል የሚጠሩበት አብዛኛዎቹ ቤቶች በሳር ተከምክመው የተከደኑ ሲሆኑ አልፎ አልፎ ግን ቆርቆሮ የለበሱ ጥቂት ቤቶች የሚታዩባት የእንግዳ ማስተናገጃ ሆቴል፣ የመዝናኛ ሲኒማ ቤት፣ የህመም መፈወሻ ሆስፒታል፣ የውቀት መገቢያ ትምህርት ቤት ብቅ ብቅ ማለት የጀመረባት የልኳንዳ የጠጅና የጠላ መሸጫ ቤቶች ግን በብዛት የሚገኙባት ከተማ ነበረች። እንደዚሁም የነዋሪዎቿ ቁጥር በሺህ የሚቆጠሩባት ተከተማይቱ ነዋሪዎች ልክ አለቃውን ተከትሎ ለጥቂት ጊዜ የሚመጣ ሰራዊትና ለነገር ወይም ለንግድ በየለቱ የሚገባው ሰው የሚበዛባት ከተማም ነበረች። የአዲስ አበባን ከተማ በአራቱ ማዕዘን ሲያማትሩ ቆይተው በመጨረሻ አይናቸውን በአራዳ ላይ ተከሉ አባ ገሰጥ። አራዳ የሚባለው ከ1928 ዓ.ም በፊት ከተማውና ገጠሩ፣ ስልጡኑና ባላገሩ፣ ሀብታሙና ደሃው፣ ኢትዮጵያዊውና ተባህር ማዶ መጤው ሁሉ በአንድ ላይ ተገናኝተው ሸቀጥን በሸቀጥ የሚለዋወጡበት ወይም ሸቀጥን በጥጊት አለበለዚያም በአሞሌጨው ወይም በመሐለቅ በተሙን በአላድና በብር የሚገበያዩበት የቅዱስ ጊዮርጊስ ቤተ ክርስቲያንና የዳግማዊ አጼ ምኒልክ ሐውልት ተሚገኙበት ወረድ ብሎ ያለው በ1957 ዓ.ም ተመረተ አዲሱ የማዘጋጃ ቤት ህንጻ የተሰራበትና ዙሪያ ገባው ስፍራ ነበር። አራዳ ለአባ ገስጥ የሹመት መጀመሪያቸው በመሆኑ በልዩ ትዝታ ነበር ስፍራውን የተመለከቱት። ታራዳ ትዝታቸው ገና ሳይላቀቁ ነበር ንጉሠ ነገሥቱ ወደ አዲስ አበባ ጉዞ ለመቀጠል ተንጦጦ የሚነሱ መሆኑን የሚያስታውቀው የጥሩምባ ድምፅ የተሰማው። በጥሩምባው ክተት ሰራዊታቸው በዙሪያቸው እንደተሰባሰበ ጀምበር ዘቅዘቅ ስትል አራዳ እንደሳለን የሚቀረን ለአምስት ዓመታት በዱር በገደል የተንከራተትንላትንና የቆሰልንላትን እናት አገራችንን በተቻለን ሁሉ በቅንነት ማገልገል ነው አሉ አባ ገስጥ። በማስከተልም አርበኞቹ ወደ ታላቁ ቤተ መንግሥት ጉዞ እንዲቀጥሉ ትእዛዝ ሰጡ። ተዛም ተንጉሠ ነገሥቱ ፊት ፊት ሆነው ተንጦጦ ወደ መሐል ከተማ በመጓዝ ላይ እንዳሉ ፈጣሪ ሰላምህን አውርድ አሉ በድንገት ፈጣሪያቸውን በአይነ ሥጋ ያዩት ይመስል ወደ ሰማይ እየተመለከቱ። ጥቂት ምዕራፍ ወደፊት እንደ ተራምዱም ቆም ብለው ንጉሠ ነገሥቱ ቂም ይዙብኝ ይሆን? መቼስ ንጉሥ ያነገስ ነው አውራ ፍለጋ እንጂ ለሌላ አይደል ሲሉ ተህሊናቸው ጋር ተሟገቱ ፊታቸውን ጭግግ አድርገው። እንግዲህ የሚመጣውን መመከት እንጂ መብከልከን የለብህም የሚል ሐሳብ ለህሊናቸው ስለደወለ ተስጋት ባይላቀቁም ወደፊት ጉዞ ቀጠሉ። መሐል አራዳ ሲቀርቡ ደግሞ ሁሉ የማይሳን ፈጣሪ ታጥፍቶ ጠፊ አድነኝ በማለት ተማጸኑ። አንድ አይነት ስሜት ባመሯቸው በመሰረጹ በሐሳብ ተመብሰልሰል ሳይላቀቁ ወደ ታላቁ ቤተ መንግሥት ገሰገሱ። በአዲስ ዘመን አዲስ ሕይወት ለመጀመር ምዕራፍ 2 አሻፈረኝ። በ1927 ዓ.ም ብረት ህዳር 26 ቀን በምስራቅ ኢትዮጵያ በመድረ ኦጋዴን ወልወል ነበር አደገኛ እሳት የተጫረው። እሳቱ የተጫረው ተሰባት ዓመታት በፊት ኢጣሊያ ከኢትዮጵያ ጋር የተፈራረመችውን የወዳጅነት ውል በመጣሷ ነበር። የተጣሰው ውል በኢጣሊያና በኢትዮጵያ መንግስታት መካከል ሐምሌ 20 ቀን 1920 ዓመተ ምህረት የተፈረመው የወዳጅነትና አለመግባባትን በሽምግልና ዳኝነት የመጨረስ ስምምነት ነው። በዚህ ሁሉ ከለላነት የጣሊያን መንግስት በልዩ ልዩ የኢትዮጵያ ከተሞች የቆንስላ ጽህፈት ቤት አቋቁሞ ከኢትዮጵያ መንግስት ባለስልጣኖች ጋር መጣጣም ያልነበራቸውን መኳንንቶች እንደዚሁም የነጻነት ዋጋ ያልገባቸውንና የነዋይ ፍቅር ያደረባቸውን አንዳንድ ሰዎች በገንዘብ በመደለል ለማስከዳት ቻለ። ቢሆንም እንቢ ለሀገሬ የሚሉ ቆራጥ ልጆች ኢትዮጵያ አላጣችም። ከ1888 ዓመተ ምህረት ያድዋሽን ፈተ ተገቢውን ትምህርት ያልተማረው የጣሊያን መንግስት የረጅም ጊዜ የወረራ አቅዱን ለመፈጸም ለድጋሚ ጦርነት ባልተዘጋጀው በኢትዮጵያ ህዝብ ላይ በወልወል ያልታሰበ ግጭት ፈጠረ። በሁለቱ መንግስታት መካከል በ1890 እና በ1900 ዓመተ ምህረት በተፈረሙት የወሰን ስምምነቶች በተመለከተው የኢትዮጵያና የጣሊያ መንግስታት ወሰን ላይ ድንበር ለማስከበር በተሰማራው የኢትዮጵያ ሰራዊት ላይ በድንገት ተኩስ በመክፈት ሙሶሊኒ የኢትዮጵያን መንግስት ተፈታተነው። ሰላምን እንጂ ጦርነትን ባለመፈለግ በወሰን ስምምነቶቹ መሰረት ወልወል በኢትዮጵያ ወይም በጣሊያ ሶማሌ ቅኝ ግዛት ክልል ውስጥ እንደምትገኝና ግጭቱም በማን ሰራዊት እንደተጀመረ እንዲጣራ ጉዳዩም በ1920 ዓመተ ምህረት በተፈረመው የወዳጅነትና አለመግባባትን በሽምግልና ዳኝነት የመጨረስ ስምምነት መሰረት መፍትሄ እንዲያገኝ የኢትዮጵያ መንግስት ጥያቄ ቢያቀርብም በጎ ምላሽ አላገኘም። የተሰጠው መልስ ያድዋ ባለድል የነበረው የኢትዮጵያ ህዝብ በታሪክ የተረጋገጠለትን ብሔራዊ ኩራትን አሽከንጥሮ በመጣል ለጣሊያ እንዲንበረከክ የሚጠይቅ ትዕቢት የተመላበት መልስ ነበር። መልሱ ኢትዮጵያ ጥፋተኛ ስለሆነች ይቅርታ ትጠይቅ፣ ለጣሊያ ሰንደቅ ዓላማም ሰላምታ ትስጥ፣ የጣሊያንን ያህል መንግስት በመዳፈሯም ካሳ ትክፈል የሚል ሆነ። በሁለቱ መንግስታት መነጋገር ሽግሩ ልባት እንዲያገኝ የጣሊያ መንግስት ፈቃደኛ አለመሆኑ ተመልሶ ስለተረጋገጠ ኢትዮጵያ ለዘመኑ የመንግስታት ማህበር ሊግ ኦፍ ኔሽንስ አቤቱታዋን አቀረበች። በዛን ወቅት የሁለተኛው የዓለም ጦርነት አስጊ ደመና በናዚ ጀርመን ጠብ ጫሪነት በአውሮፓ ህዋ ላይ ማንዣበብ ጀምሮ ስለነበር በሃያላኑ መንግስታት ዘንድ የስጋት ስሜትን በመፍጠሩ ረዳት የሌላት ኢትዮጵያ አቤቱታ ችላ ተባለ። በዚህም ሙሶሊኒ የልብ ልብ ስለተሰማው በወልወል በኩል ድንበር መጋፋቱ አልበቃ ብሎት በመስከረም 22 ቀን 1928 ዓመተ ምህረት በኤርትራና በሶማሊያ ቅኝ ግዛቶቹ በኩል በሁለት ግንባር ወራሪ ሰራዊቱን በኢትዮጵያ ላይ አዘመተባት። የኢትዮጵያ መንግስት በዓለም መንግስታት ማህበር ሰላም አስከባሪነትና እርዳታ ላይ አመኔታውን በመጣል ጠላቱን በገዛ ራሱ ለመከላከል በቂ ኃይል ሳይዘጋጅ ተዘናግቶ በመቆየቱ ያልጠበቀው ፈተና አጋጠመው። በአንድ ትውልድ ዘመን ውስጥ ከኢጣሊያ ጋር ለሁለተኛ ጊዜ ጦርነት መቅጠም የግድ ሆነበት። ስለዚህም ጠላት ድንበር ጥሶ ሲመጣ የኢትዮጵያ ህዝብ ተቀድሞ ወራሪ ጠላቱ አገሩን እንዲከላከልና ለነጻነቱና ለክብሩም እንዲቆም በማሳሰብ በመስከረም 22 ቀን 1928 ዓ ም የክተት አዋጅ ንጉሠ ነገሥቱ አወጁ። የኢትዮጵያ ሰራዊት በአዋጁ መሠረት በመክተት ላይ ሳለ ነበር ኢጣሊያ በሁለት ግንባር ጦርነት የከፈተችው። ተየክፍለ ሀገሩ ባጭር ጊዜ ከቶ የተሰባሰበው የኢትዮጵያ ሰራዊት በቂ ስንቅና ትጥቅ ባይኖረውም ታባቶቹ በወረሰው የሀገር ፍቅርና ወኔ በመተማመን ያለውን ዘመናዊ ያልሆነ የጦር መሳሪያ ይዞ በማናለበኝነት የዘመተበትን ጠላት ለመከላከል ወደ የጦር ግንባሩ ዘመተ። የኢትዮጵያ ሰራዊት የዘመተው ወደ ሰሜን ግንባር በጦር ሚኒስትሩ በራስ ሙሉጌታ ይገዙ፣ ወደ ምስራቅ ግንባር ደግሞ በሐረርጌው አገረ ገዢ በደጃዝማች ነሲቡ ዛማኑኤል አዝማችነት ነው። ቀዳሚውን ጦር ለማጠናከር ውጊያውንም በቅርብ ለመምራት የክብር ዘበኛን ሰራዊት ይዘው ንጉሰ ነገሱም ወደ ሰሜን ግንባር ዘመቱ። ተዛም በሰሜኑ ግንባር የአዝማች ለውጥ በማድረጋቸው ከፊሉ ጦር በራስ ካሳሂሉ ከፊሉ ጦር ደግሞ በራስ ሲግም መንገሻ እንዲታዘዝ ሆነ። በውጊያውም ወቅት የኢትዮጵያን ሰራዊት ቅስም ለመስበር የፋሺስት ጣሊያ ጦር የእሳት አሎሎና የመርዝ ጋዝ በሰራዊቱ ላይ ብቻ ሳይሆን በሰላማዊውም ህዝብ ላይ ተሰማይ በአውሮፕላን አዘነበበት። በመድርም የመድፍና የመትረየስ ጥይት እንደ ገበሬ ዘር ረጨበት። ይህ አስከፊ ጦርነትም የኢትዮጵያን የቁርጥ ቀን ልጆች ተጋድሎ የሚጠይቅ ሆነ። ያኔ ነበር የአዲስ አበባን ከተማ እንዲጠብቁ ተመድበው ጸጥታ ሲያስከብሩ በከተማይቱ የቆዩት አባገስጥ በሌላ አቋሁን ተጋድሎ ለመፈጸም በቁርጠኝነት የተነሱት። ለዚህም ተጋድሎ በመጀመሪያ ያመሩት ወደ ተወለዱበት ስፍራ ነበር። አባገስጥ የተወለዱት በተጉለትና ቡልጋ አውራጃ በጅሩ ዋዩ ወረዳ አብደላ በመትባል አነስተኛ መንደር ነሐሴ 14 ቀን 1896 ዓ.ም ተመረተ ነው። አባታቸው አቶ አረጋይ በቸሬ በሙግት ስርዓት የበሰሉ ስለነበሩ በየጊዜው በተለያዩ ደረጃ በዳኝነት ሰርተዋል። ለመጨረሻውም የፍትህ ስልጣን ላፈንጉስነትም በቅተዋል። ታፈንጉስነታቸው በተጨማሪ የፍርድ ሚኒስትርም ነበሩ። በመጨረሻም የአክሱም ጽዮን ንቡረ እድ ተብለው ተሹመውም ነበር። እናታቸው ወይዘሮ አስካለ ማርያም ደግሞ የዳግማዊ አጼ ምኒልክ የጦር አበጋዝ የነበሩት የራስ ጎበና ዳጨው ልጅ ናቸው። ራስ ጎበና ዳጨውና አፈነጉስ አረጋይ በቸሬ ተዝቅተኛ ደረጃ ተነስተው በስራቸውና በታማኝነታቸው ለከፍተኛ ደረጃ የደረሱ ተነገስታቱም ጋር የቅርብ ግንኙነት የነበራቸው መኳንንት ስለነበሩ የዚሁ ስራ ተደጋፊና ታማኞችም እንደነበሩ ይታወቃል። በዘመኑ ታዋቂነት ተነበረው በተዚህ ቤተሰብ የተወለዱ በመሆናቸው በልጅነታቸው መምህር ተቀጥሮላቸው ተቤት የግዕዝና የአማርኛ ንባብና ጽፈት የሀገር ወግና ስርዓት መንፈሳዊ ትምህርትና ስነ ምግባር እየተማሩ ነበር አባገስጥ ያደጉት። እንደዚሁም በአዲስ አበባ በተቋቋመው የተፈሪ መኮንን ትምህርት ቤት ገብተው በፈረንሳይኛ ቋንቋ ዘመናዊ ትምህርት ተከታትለዋል። በጎልማሳነታቸውም ታባታቸው ችሎት በመዋል ልማዳዊውን ህግ ተነስን ሰራቱ አጥንተዋል። በተጨማሪም በክብር ዘበኛ ቤተደንብ በውትድርና ሙያ ሰልጥነው በመጀመሪያ የመቶ አለቅነት ቀጥሎም የሻምበልነት ማዕረግ ለማግኘት በቅተዋል። አድማጮቻችን፣ አባገስጥ የራስ አበበ አረጋይ አጭር የህይወት ታሪክ አበራ ጀምበሬ ዶክተር የምዕራፍ 1 እና የምዕራፍ 2 የዝግጅት ክፍሎች በዚህ እናጠናቀቃለን። ተከታዮቹን የዚህ ምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አርማጮቻችን ቀደም ሲል በመግባችን ላይ እንደገለጽነው ቁጣው ስጭታችን የጥያቄና መልስ ጊዜ ነው። የዛሬው እንግዳችን አማራ ብሔራዊ ንቅናቄ ማህበራዊ ጉዳይ ኃላፊ ዶክተር ተመስገን ተሰማ ይባላሉ። በተደጋጋሚ እንደተገለጸው አብን በአማራው ህዝብ ህልውና ትግል ላይ ከፍተኛ መደረሻ ሆኗል። ማማራውንም ባንዳምራስ ለማጠቃለል ያዘውን ተግባር በማሳካት ላይ ይገኛል። የማራውን ህልውና ትግል አግጣጫና ስለቀጣዮች እርምጃዎቹ አስመልክቶ ከእንግዳችን ጋር ውይይት እናደርጋለን። ከዶክተር ተመስገን ተሰማ ጋር ከጥቂት ሳምንቶች በፊት ባንዳን አበይት በሆነ ጉዳይ ዙሪያ ውይይት ማድረጋችን ይታወሳል። በቴሌፎን መቋረጡ ምክንያት የውይይታችን ያሰማችሁ ጥያቄው ሳናጠቃልል ስለቀረም በዛሬው ዕለት አንኳር በሆነ ጉዳዮች ላይ እንወያያለን። ተራስ ዶክተር ተመስገን ተሰማ ይሰማዎታል?
ይሰማኛል።
ዶክተር ተመስገን ያብን ማህበራዊ ጉዳይ ኃላፊ ከስዊድን ስቶኮልም በሚተላለፈው ኢትዮጵያነት ሬዲዮ ለውይይት ተጋበዝነው መሰረት ፈቃደኛ ሆነው በሰዓቱ መገኘት ተባባሪዎቻችን በስርጭቱ የዝግጅት ክፍልና እንዱ መራሴ ስም እናስከነ በቅድሚያ ያቀርባለሁ። ለውይይታችን ከያስኳቸው ጥያቄዎች በቅድሚያ ልነሳና ስለ ኢትዮጵያ ጉዳይ ጊዜ ሁኔታ ብዙ ነገሮች ይወሳሉ፣ በሚዲያ የሚተላለፋሉ፣ ሀገራችን የተለያዩ ግጭቶች እየተካሄዱ ነው፣ አዲስ የአደጋ ግዛዝም የተለያዩ መግለጫዎችን ያወጣሉ፣ ኮሚሽን መስርቻለሁም ያሉና እናንተም በዚህ በተለይ በአማራው በብዛት የሚኖርባቸው አካባቢ ተዛውራችኋል ሰሞኑን ይመስለኛል። ዛሬ መንገድ ላይ ናችሁ። እስቲ ሁኔታው ምን ይመስላል? ዛሬ ኢትዮጵያችን ከሳምንት ከወዲሁ ከቀደም ካሉ ጊዜ ወዲህ ምን አዳዲስ ነገሮች አሉ? አብን እንዴት ገመግመዋል? የጊዜው የኢትዮጵያ ሁኔታ አመሰግናለሁ። መስመሩ እርስዎ ነው።
እሺ፣ እኔም አመሰግናለሁ። እንግዲህ ባለፈው በሰጠሁት ማብራሪያ መግለጫ እንዳታወቁት እኔ የአብን የአማራ ብሔራዊ ንቅናቄ ማህበራዊ ጉዳይ ኃላፊ ነኝ። አብን ወይም የአማራ ብሔራዊ ንቅናቄ የተመሰረተባቸው የራሱ የሆኑ ዓላማዎች አሉት። በተለይም ደግሞ መታገያ ብለን በዝርዝር በቅደም ተከተል የለየናቸው ወደ 12 የሚጠጉ ነጥቦች አሉ። ከነዚህ ውስጥ ዋና ዋናዎቹ የአማራን ቀደምት ክብርና ማንነት መመለስ ነው። ይህም እንግዲህ ባለፉት ዘመናት በአማራ ላይ ሲተረኩ የቆዩ መጥፎ ጥላቻ ትርክቶች አሉ። እነዚህ የአማራ ማህበረሰብ ወይም የአማራ ሕዝብ ማንነቶች እንዳልሆኑ፣ ነገር ግን ደግሞ ይህንን በኢትዮጵያ ታሪክ ውስጥ ከፍተኛውን የታሪክ ድርሻ የተጫወተውን አማራን በማጥላላትና ከሌሎች ወንድሞቹ እንዲለይ እንዲነቀል በማድረግ አማራ ይዞብናል ያሉትን የስልጣን ወንበር መቆናጠጥ ነው። እና እንግዲህ አሁን አብን ከተመሰረተ ኦልሞስት ወደ 6 ወር ማጠቃለያ አካባቢ ነው ያለ ነው። በእነዚህ ጊዜዎች ውስጥ ትላልቅ የሚባሉ ምናልባትም በዚህ 6 ወር ጊዜ ውስጥ ሊደፈሩ የማይችሉ ትልልቅ ፖለቲካዊ ድሎችን አስመዝግበናል። እና ወደፊትም እንግዲህ አብን የቆመላቸው ዓላማዎች ትኩረት በመስጠት በተለይም ደግሞ የአማራን ሕዝብ መብትና ጥቅም በማስቀደም እንደሚሰራ ነው። አሁን ወደ ጠየቁ ጥያቄ ስመለስ እንግዲህ ኢትዮጵያ አሁን ያለችበት ሁኔታ ቀደም ሲል ከነበረችበት ሁኔታ የተለየ አይደለም። በአሁኑ ሰዓት ሀገራችን አደገኛ ሊባል በሚችል የጸጥታና ኃይልን የመፍረስ አደጋ ውስጥ ነው የምትገኘው። ያለው መንግስት በጥንካሬና በቁርጠኝነት የኢትዮጵያን እና የኢትዮጵያን ህዝቦች ዘላቂ ጥቅምና ሰላም ማረጋገጥ የማይችልባቸው ሁኔታዎች እየታዩ ነው። ይሄ እንግዲህ ምክንያቱ አንዱም ባለፉት 27 ዓመታት በሁሉም የኢትዮጵያውያን ወይም በሁሉም ህብረተሰብ ክፍል ላይ የተፈጸመው አሰቃቂ የሆነ ግፍና በደል ነው። ሁሉም ዜጋ እንደ አቅሙ በኢህአዴግ ስርዓት በተለይም ደግሞ ወያኔ አገዛዝ ከፍተኛ የሆነ ግፍና እንግልት ደርሶበታል። ይህ ሁኔታ አሁን ላይ እንግዲህ ሁሉም ይህንን በየራሱ የተሸከመውን ግፍና በደል ወደ አደባባይ እያወጣ ትግል እያደረገ የሚገኝበት ዘመን ያለው። በተጨማሪም አሁን በስልጣን ላይ ያለው መንግስት ይህንን ቀደም ሲል የነበረውን የተፈጸመውን በጣም በጥቂት አምባገነኖች የተፈጸመውን ግፍና በደል ለማረም ቁርጠኛ አለመሆኑ ነው የመጀመሪያው ነገር ይሄ ነው። ምክንያቱም እኛ እንደምናየው መንግስት ይህንን ግፍና በደል እንዲሁ በማደራደር ሂሳብ ህብረተሰቡ ረስቶ ይተዋል ለአይነት መንገድ ነው እየተከተለ ያለው። ይህንን የጠላው የህብረተሰብ ክፍል በየቦታው የራሱን ድምፆች እያሰማ ነው የሚገኘው። ዩኒቨርሲቲዎቻችን በአሁኑ ሰዓት ጥሩ የመማሪያ የመማር ማስተማሪያ ተቋማት አይደሉም። ከሌላ አካባቢ የመጡ የህብረተሰብ ክፍሎች ወይም ተማሪዎች በማንነታቸው ብቻ እየተነጠሉ ጥቃት እየደረሰባቸው ነው ያለው። ለምሳሌ በቅርቡ የደረሰው የሚዳውን አቦ ጉሊሆራ የተባለው ዩኒቨርሲቲ ላይ የደረሰውን በአማራ ተማሪዎች ላይ የደረሰውን ዘር ተኮር ጥቃት ሳይቀር ይህን ዘር ተኮር ጥቃት እንግዲህ መንግስት ለማስቆም የወሰደው እርምጃ አልነበረም። ይህን ለማስቆም ፈቃደኛ ካለመሆኑን በላይ አቅሙም እንዳልነበረ አይተናል። ሌላውም ይህ የአንድነት ኃይል የሚባለው የፖለቲካ ተቋምም ቢሆን በአማራ ተማሪዎች ላይ በዘር ተለይተው አሰቃቂ የሆነ የዘር ጥቃት ሲፈጸምባቸው ምንም ያለው ነገር አልነበረም። በሌሎች አካባቢዎችም እንዲሁ ተመሳሳይ ድርጊቶች እየተፈጸሙ ነው ያሉት። በተጨማሪም በአብዛኛው የኦሮሚያ ክፍል ይባል በሚችል ሁኔታ ከኦነግ ጋር የሚደረገው ግንባር የለየ ጦርነት እንግዲህ ሌላው የዚህ የጸጥታ ስጋት ነው። አማራ ከመጀመሪያውም የአማራ ብሔራዊ ንቅናቄ መታገያ ናቸው ብሎ ከለያቸው ጉዳዮች ውስጥ የአማራ ታሪካዊ ወሰኖች እና ግዛቶች መመለስ ነው። ይህም በተመለከተም እስካሁን ድረስ የወልቃይት ጥያቄ በነበረበት ነው። የራያ ጥያቄ በነበረበት የሚገኝ ነው። አሁን በቅርቡም የመተከል አካባቢ ያሉ አማራዎች እንዲሁ የመመለስ ጥያቄ ወይም ወደ ነባር ማንነታቸው ወደ ተመሳሳይ የወንድሞቻቸው መካተትን ጥያቄ እያቀረቡ ነው ያሉት። እነዚህ ሁኔታዎች ስናይ የህብረተሰቡን ፍላጎት እና መንግስት እነዚህ የህብረተሰቡን ፍላጎት ከአቅሙ ጋር አስማምቶ ለመፍታት ያለው ቁርጠኝነት ስናይ ዝርዝሩ ግጭቶቹ የሚቀጥሉ አይነት ናቸው። መንግስት መጀመሪያ ሲጀምር ከነበረው አቋም በተለሳለሰ ሁኔታ አሁን ላይ ጉዳዮችን ጥቃቶችን በመሸፋፈን ይልቁንም ወደ አደባባይ እንዳይወጡ በማድረግ የአሸማጋይነት ሚና ነው እየተጫወተ ያለው። የመንግስትነት ሚናውን መወጣት አልቻለም። ይህ ጉዳይ ሲታይ በአንድም በሌላም መልኩ ወደ ወንበሬ ካልመጡ ምን አገባኝ አይነት ነገር ነው እና እነዚህን ጉዳዮች ስናይ እንግዲህ እንደ አማራ ብሔራዊ ንቅናቄ እኛ የራሳችንን የፖለቲካ ግምገማ አድርገናል። ይህን የፖለቲካ ግምገማም አሁን ባለው ሁኔታ የሀገራችን መንግስት የሚቀጥል ከሆነ የሚባለው አንድነትና የኢትዮጵያ ሕልውና ጉዳይ አስጊ የሚሆንበት ደረጃ ላይ ነው ያለው ብለን የገመገም ነው እና በጥቅሉ እንግዲህ እነዚህ ጉዳዮች ናቸው እየተወሰዱ ያሉ ተግባራዊ ማሻሻያዎች እንዲሆኑ የስሙና ናቸው። አንዳንዶቹ ጥሩ ጅምሮች ይታያሉ። እውነቱን ለመናገር ምርጫ ቦርድ አካባቢ የተደረገው ለውጥ የሚያበረታታ ነው። በሌላ መልኩ ግን የድንበር ግጭቶችን ይፈታል ተብሎ እንግዲህ የድንበር ግጭት አስወጋጅ ኮሚሽን አይነት ነገር ተቋቁሟል። የዚህ ኮሚሽን ስልጣን ስንገመግመው በራሱ ወሳኝ አይደለም። እንደ አድቫይዘሪ ቦርድ አይነት ነገር ነው። ለጠቅላይ ሚኒስትሩ ወይም ለፓርላማው የምክር ሀሳቦችን ማቅረብ ላይ የሚያተኩር ነው እና ጉልበት ባይኖረውም እንግዲህ ጥሩ ጅምር ነው። ቢያንስ የመፍትሄ ሀሳቦችን ሰንድቆ ለወሳኝ አካል ማቅረብ መቻሉ በራሱ ጥሩ ነገር ነው። ምንም እንኳን ይህንንም ቢሆን ያልተዋጠላቸው ያልተቀበሉት የህብረተሰብ ክፍሎች ቢኖሩም እነዚህ ጉዳዮች ሲታዩ ጥሩ ጅምሮች አሉ። በሌላ መልኩ የአማራ ብሔራዊ ንቅናቄ ህገ መንግስታዊ ማሻሻያዎችንም ጭምር ጠይቋል። እንግዲህ ለዚህ መሰረታዊ ምክንያቶች አሉ። የመጀመሪያው መሰረታዊ ችን ህገ መንግስቱ ሲረቅ ሆነ ሲጸድቅ አማራ በግለሰብ እንዲሁም በፓርቲ ደረጃ አልተወከለም። በወቅቱ የአማራ ህዝብ ቀረበ አንድም ፓርቲ የለም። በዚያን ዘመን የአማራ ህዝብ ገዢ የነበረው ይህም የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ነው ስያሜውም ሲሆን የአማራ ህዝቦችን ጥቅም ወክሎ የሌሎች ህዝቦችን ጥቅም ወክለው ለድርድር ከቀረቡት ኦነግና ህወሓት ጋር እኩል የተደራደረበት ነገር የለም። ያ በመሆኑ ምክንያት የአማራ ህዝብ በጣም ብዙ መብቶችንና ጥቅሞችን አጥቷል። ስለዚህ አሁን ለአማራ ህዝብ መጠፋትና መጨቆን ለሞት መሰደድ ምክንያት የሆኑት የወልቃይት ጠገዴ እና የራያ ጉዳዮች ጭምር በወቅቱ አማራን ወክሎ ተደራዳሪ ወገን ያሁን ነበረ በመሆኑ ምክንያት የመጡ ናቸው። እንግዲህ ሁሉም የሌላ ወኪል የነበራቸው ብሔሮች አማራን በቻሉት መጠን ድንበሩን በማለፍ ሀብቱን ማንነቱን በመቆስ ጭምር ቅርጫ አድርገው ቆይተዋል። እነዚህ ሁኔታዎች ሊመልስ የሚችል ህገ መንግስት እንዲኖረን እንፈልጋለን። ምንም ይሁን ምን የአማራ ህዝብ አሁን ባለው የኢትዮጵያ ነባራዊ ሁኔታ ብዝሃ ህዝብ ነው። ብቻውን መንግስት ሊኖር ባይችልም እንኳን ከሌሎች ኦሮሞ አጋሮቹ ጋር ተጣምሮ መንግስት ሊሆን የሚችል ህዝብ ነው። ይህ ብዝሃ ህዝብ በተለይም ደግሞ ባለፈው የፖለቲካ እንቅስቃሴዎች ከፍተኛ እና ጉልህ ሀገራዊ ድርሻ የተጫወተ ህዝብ ያልተወከለበት ሁኔታ የፈደቀ ህገ መንግስት ከመብትም አኳያ ይሁን በይዘትም በቅርጽም አማራን የሚበድል ነው። ከዚያ አኳያ እንግዲህ ከመንግስት ጋር በተደጋጋሚ ለመነጋገር ሞክረናል። አቋማችንም በግልጽ አሳውቀናል። መንግስት እያለ ያለ አሁን ባለው ተጨባጭ ሁኔታ ህገ መንግስቱ ማሻሻል የማይቻልበት ነገር እንዳለ ነው እየገለጸ ያለው። ከምርጫ ወዲህ ሊሻሻል አይችልም ነው የሚለው በአንድ በኩል። በሌላ በኩል ደግሞ ምርጫው እንዲራዘም ፍላጎቶች እያሳየ ነው ያለው። በቀጥታም ባይገልጽ በተዘዋዋሪ መንገድ በተለይም ደግሞ እነዚህ ገና በመመስረት ላይ ያሉ ከስር መሰረታቸው ጀምሮ አማራ ጠል ትርክትን አዝለው የበቀሉ የአንድነት ፓርቲዎች ለመጠቀም ምርጫው እንዲራዘም እየሞከቱ ነው ያሉት። በእኛ በኩል ደግሞ ምርጫውን ሊያራዝም የሚችል መሰረታዊ ምክንያት የለም። ምክንያቱም ምርጫው ይራዘም የሚባል ከሆነ አስቸኳይ ጊዜ አዋጅ መታወጅ አለበት። እሱ ብቻ አይደለም፣ ምርጫ ይራዘም የሚባል ከሆነ አሁን ያለው መንግስት ስልጣን ላይ ሊቆይ አይችልም። የሽግግር መንግስት ለመስረት የግድ ያስፈልጋል። የሽግግር መንግስት ያስፈልግ ደግሞ ኢቨን ፓርላማ ያለው መንግስት እንዳለ እንኳን ይቀጥል ቢባል ይህ ከአመት በኋላ ፓርላማው ይበተናል። የግድ ነው፣ ምክንያቱም የፓርላማው የስልጣን ክልል 6 ዓመት እንደሆነ በህገ መንግስቱ ላይ ተደንግጓል። የፓርላማ ከተበተነ ደግሞ ያለው መንግስት ህግ ማውጣት አይችልም፣ ይህን አስቸኳይ ጊዜ አዋጅ ማወጅ አይችልም። ስለዚህ የበለጠ አደገኛ የሆነ ሁኔታ ነው የሚከሰተው። በሌላ መልኩ አሁንም ህዝብ በትግል መስዋዕትነት ከፍሎ ያመጣውን ድል ሊነጠቅ ይችላል የሚል ስጋት አለን። ኢህአዴግ መልሶ የጸጥታ ኃይሉን አጠናክሮ አፋኝ ቡድኖቹን አዋቅሮ መልሶ ያገኘነውን ድል ሊቀማ የማይችልበት ምክንያት የለም። በእነዚህ ምክንያቶች በእኛ በኩል ያለን አቋም በመጀመሪያ ደረጃ መንግስት ራሱ ወይም አሁን መንግስት ነኝ የሚለው አካል ምንም አይነት የጸጥታ ችግር እንደሌለ፣ የሽግግር መንግስት አስፈላጊ እንዳልሆነ የግልጽ ባለበት ሁኔታ ምርጫ የሚከራከርበት ምክንያት የለም። እንደ ግንቦት ሰባት የመሳሰሉ ፓርቲዎች የሚያቀርቡት አቋም አልተደራጀንም ነው። የፓርቲዎች ራሳቸውን አደራጅተው ለምርጫ መቅረብ አለመቻል ደግሞ የአንድትን ሀገር የምርጫ ስርዓት ሊያራዝም የሚችል አይደለም። በእኛ በኩል አልተደራጀንም የሚሉ ከሆነ ለተደራጁት አካላት ቦታውን መልቀቅና በሚቀጥሉት ተፎካካሪ ሆኖ መቅረት ይጠበቅባቸዋል ብለን ነው የምናስበው። እና እነዚህም ሁሉ መሰረታዊ ምክንያቶች ስናይ እንግዲህ የሀገራችን ሁኔታ አሁን ያለችበት ሁኔታ አስጊ መሆኑን ነው በጥቅሉ ግምገማ ላይ እየደረስነው።
በጣም እጅግ በጣም ጥሩ ዶክተር ተመስገን በእውነቱ ባጭር በእነዚህ ደቂቃዎች ኢትዮጵያ ሁኔታ ቁልጭ አድርገው ነው ያስቀመጡት። ከወያኔ የጥፋት ዘመን በኋላ እንግዲህ ወደ ለውጥ ተሸጋግረናል ብንልም ሰላምና መረጋጋት ዋጋ እያስከፈለ ነው የሚሉት፣ በተለይ ደግሞ የዚህ የስልጣኑ ዘመን ገደብ ያለው አገዛዝ በራሱ በኢህአዴግ ወይም በወያኔ ህገ መንግስት በምንለው የሚጣረስ ለመሆኑ ይሄ ምርጫ ይራዘም የሚለው ምንም እንኳን የተለያየ አስተያየቶች ቢሰጡም በምርጫ ጉዳይ ዙሪያ ያቀረባቸዋቸው አበይት የሆኑ አገሪቷን ወደ አልተጠበቀ ሁኔታ ሊወስዳት እንደሚችለው ያረጋችሁት ግምገማ ትክክል ነው? ይሄንን ሁኔታዎችን አካተተው ውይይት እናደርጋችሁ ከዶክተር አብይ ጋር በቅርብ ጊዜ ተገናኝታችኋል ተብሎ ነበርና የነዚህ መሰረታዊ ሐሳቦች ጉዳይ ያካተተው ውይይት ታደርጉ ዶክተር አብይ የህገ መንግስቱን አለመሻሻል ከመግለጽ ውጭ ሌላውን ያገቱ ያንጀብበት ያለውን አደጋ እንዴት ነው የሚመለከቱት ሳቸው?
እነዚህ ለማናገር ከዶክተር አብይ ጋር በነበረው ውይይት ላይ ተሳታፊ አልነበርኩም። ነገር ግን ወደ አምስት አካባቢ የሚደርሱ የፓርቲ አጋሮች ውይይት አድርገዋል። እሳቸው ጋር በተደረገው ውይይት የምርጫው መራዘም ሁኔታ ፍላጎቱን የሚኖራቸው ያዟቸውን በግልጽ ያወቀው ነገር የለም። የውይይት ነጥቦቻችንም እነዚህ አልነበሩ። ከእሳቸው ጋር ባደረግነው ውይይት እንግዲህ እንደገለጹልና እንደተረዳ ነው አብይ የአማራ ብሔራዊ ንቅናቄን ጽንፈኛ ነው፣ የብሔርተኝነት ንቅስቃሴያችሁ ለኢትዮጵያ አንድነትና ሉዓላዊነት አይበጅም፣ አንዳንድ ነጥቦችን ለማንሳት ሞክረዋል። እነዚህ ሁኔታዎች ደግሞ እኛን ቀርበው በትክክል ተረድተውን ሳይሆን ምናልባትም አማራ በአማራነቱ ተደራጅቶ ለራሱ የሚያደርገው ትግልና ትግል እያደገ ከመጣ ወደፊትም በኢትዮጵያ ላይ የሚጫወተው ከፍተኛ መሆን ያሰጋቸው አንዳንድ እና የአማራ ብሔራዊ ንቅናቄ ገና ከውልደ በጠላትነት የፈረጁ አካላት በቅርበት ከሳቸው ጋር በአማካኝነትን ጭምር እንደሚሰሩ እየሰማ ነው ያለ ነው። እነሱ ምናልባትም ስለኛ የሚነግሯቸውን ጥላቻዎች ይዘው ሊሆን ይችላሉ የሚል ግምገማ ነው ያለን። ለማንኛውም ግን እኛ በተቻለ መጠን የአማራ ብሔራዊ ንቅናቄ እሳቸው እንደሚያስቡት ጽንፈኛ የሆነ አካሄድ እንደሌለን በታሪኩም ጭምር አማራ ጽንፈኛ ወይም አክራሪ ሆኖ ራሱን ብቻ ለመጥቀም ሌላውን ብሔር ሊጎዳና ኢትዮጵያ ሊበትን የሚችል አካሄድ ሊጫወት እንደማይችል፣ ምክንያቱም እኛ የቀደምቶቹ አማራዎች ልጆች ነን፣ የእነሱ ልጆች በመሆናችን እነሱ የሰማትን ሀገር ልናፈርስ የምንችልበት ምንም ምክንያት አይኖርም፣ አይገመትም። በመሰረቱ እውነትን ለመናገር አማራ ከማንኛውም ሰለጠነ ከሚባለው የአውሮፓ ማህበረሰብ እኩል ተነጻጻሪ ሊባል በሚችል መልኩ ፍትሐዊነትና ይሰማዋል። ምናልባትም ደግሞ ሊጎዳው በሚችል መልኩ ሞራል ተሸክሞ የሚኖር የህብረተሰብ ክፍል ነው። ይህ እነዚህን ጠቅሰኛ በሚል መልኩ ጽንፈኛ አይደለንም። ነገር ግን ደግሞ የአማራን ህዝብ ጥቅምና መብት ማስከበር በጽንፈኝነት የሚያስፈርጅ ከሆነ ይፈርጅን እንደሚችሉ በግልጽ ነግረናቸዋል። እሳቸው ቢሆን የተረዱን አይነት ነው ይመስላል። ምክንያቱም መጨረሻ ላይ በመግባባት ያለቀ ነው የሚሆነው። ከዚህ ውጭ አንዳንድ በጋራ ልንሰራቸው ስለምንችላቸው የጸጥታ ጉዳዮች፣ አገሪቱ አሁን ያለችበትን ሁኔታ ኢቨን የእሳቸውን አመለካከት ጭምር በመግለጽ በግልጽ ነግረናቸዋል በእኛ በኩል። ምክንያቱም እኛ እንደ አማራ ቀዳሚ አላማችን የአማራን ህዝብ ጥቅምና መብት ማስከበር ህልውና ማረጋገጥ ቢሆንም እንኳን ኢትዮጵያዊነትን ከአማራ ህዝብ ጥቅምና መብት ነጥለን አናየውም። ትልቁ አላማ የአማራ ህዝብ በመጀመሪያ ደረጃ በራሱ የግዛት ወሰን ላይ የግዛት ድንበሮቹ ተጠብቀውለት ራሱን የማስተዳደር መብቱን ሳይሸራረፍ እንዲሰጠው የሚጠይቅ ነው። ይህ እንግዲህ ባለፈው ደግሞ ጊዜ ነበር የሚስተዳደረው። የባህሪን ታሪክ ማንሳት ይቻላል። አማራ ራሱን ያስተዳደረበት ዘመን አልነበረም። በነዚህ 27 ዓመታት ውስጥ ይህን የአማራን መብት የጠየቁ ወገኖች ጭምር ከስልጣን ብቻ ሳይሆን ከሀገር ጭምር ሲሳደዱ የነበረበት ሁኔታ እንደነበር አይተናል። አሁን ላይ እሱ እንዲደገም አንፈልግም። በተለይም እኛ በፌዴሬሽኑ አወቃቀር የአማራ ሀገር ወይም የአማራ ግዛት ተብሎ በተሰጠን በሀገር ውስጥ ብቻ ሳይሆን የእኛ ታሪካዊ ይዞታ ለአጽመ ርስት ነው ብለን በምናስበው አካባቢ ላይ የኛ የራሳችን የሆነ አስተዳደር እንዲኖረን እንፈልጋለን። ከዛ ውጭ ደግሞ የአማራ ህዝብ ቀደም ሲል ባለው የኢትዮጵያ ነባራዊ ታሪክ ትልቅ አስተዋጽኦ ያበረከተ የህብረተሰብ ክፍል ነው። ምናልባትም እንግዲህ ይህን ሁኔታ ቅኝ ገዢዎች ጭምር ስለተረጉትም ይመስለናል የአማራን ህዝብ ነጥለው እንዲጠላ እና እንዲወገዝ ከሌሎች አጋሮች ተመጥቶ የተለየ ጥቃት እንዲፈጸምበት እነሱ ተብሎ የሚደረግት ነው። መጨረሻ ላይ ሻቢያ ለወያኔ አርነት ኦጋዴን ነጻ አውጪ ግንባር እንዲሁም ኦነግ የመሳሰሉ አካላት ይዘው እስካሁን ድረስ ይህ ቦታ ላይ ለመገደላችን እና ለመገደላችን ለመገፋታችን መሰረታዊ ምክንያት ይሄ ነው። ይህ ሁኔታ ሊታረም እንደሚገባ ተደጋግመናል። ምክንያቱም የአማራ ህዝብ እንደ ህዝብ በማንም የህብረተሰብ ክፍል ላይ የፈጸመው ግፍና መርሎ የለም። ምናልባት አንዳንድ አማራ ቀል የሆኑ አካላት ለሌላው የኢትዮጵያ ብሔረሰቦች ወይም አጋሮቻችን የበዙት የሚያስተማራቸው የጥላቻ ትርክት አለ። ይህ ትርክት ቅኝ ገዢዎች የወለዱት ትርክት መሆኑን ተረድተው ማንኛውም የህብረተሰብ ክፍል አማራ ላይ ያለውን ጥላቻ እንዲፍቅ በአማራ ታሪክ ይልቁንም የኢትዮጵያን ህዝቦች በማስማማት የኢትዮጵያን ሉዓላዊነት በመጠበቅ ኢትዮጵያ የምትባል ምናልባትም በሌላው ዓለም ጭምር የምትታወቅ ሉዓላዊት ሀገር መፍጠሩ ነው። እነዚህ ደግሞ በትልልቅ የታሪክ ድርሳናት ላይ ተጽፎ የሚገኙ ናቸው። ከዛ ውጭ እንደሚባለው የጥላቻ ታሪክ አልነበረም። እነዚህ ሁኔታዎች በቅርቡ ለፋቅና ማንኛውም በአማራ ላይ ሰፊ ጥላቻ ያለው አካል ወይም የህብረተሰብ ክፍል ይህን ጥላቻውን እንዲፍቅ ተነጋግረናል። በሌላ መልኩ እንግዲህ ባለፈ አቋም የያዝንባቸው ነጥቦች አሉ። በእኛ በኩል ቲፒኤልኤፍ አካባቢ ላይ ያለን ትግል ምንጊዜም ሊቆም የሚችል አይደለም። ምክንያቱም እስካሁን ድረስ ቲፒኤልኤፍ የአማራ ህዝብ በማኒፌስቶ በጥላቻ ፈርጆ ያለ ቡድን ነው። ይህ ብቻ አይደለም፣ እጅግ አስነዋሪ የሆኑ የአማራ ህዝብ በሉዓላዊነቱ ላይ ብቻ ሳይሆን በማንነቱ ላይ ጭምር የፈጸማቸው ትልልቅ በደሎች አሉ። እነሱ ብቻ አይደለም፣ በኢትዮጵያዊነታችን ላይ ጭምር ሀገራዊ ውርደት ያመጣ ምናልባቱ አንገታችንን ጭምር ያስደፋ ትልቅ ሊባሉ የሚችሉ ወንጀሎችን ፈጽመው ያሉ ቡድኖች ወደ አንድ አካባቢ መሽገው ነው የሚገኙት። ይሄ የአንድትን ሀገር እመራለሁ ከሚል አካል እንግዲህ እርምጃው ይጠበቃል። ይህም በተመለከተ ጠቅላይ ሚኒስትሩ ኮስተር ያለ እርምጃ እንዲወስዱ ለዚህም ከመጀመሪያው ጀምሮ ሀገራዊ ጥፋት ለማድረስ በአማራም ብሔር ለመበቀል ቂም ቋጥረው ያጎፈሩ አካላት አሁንም ወዳጎፈሩበት አካባቢ ተመልሰው ትልልቅ ይባሉ የሚችሉ ሀገራዊ ወንጀሎችን እየቀመሩ ነው የሚገኙት። እነዚህ አካላት ህጋዊ መፍትሄ ካልተሰጣቸው በቀር ሀገራችን ሰላማዊ ሆና እንደ ሀገር መቀጠል አትችልም። አማራም እንደ አማራ የራሱን ሰላምና ጸጥታ አስጠብቆ በኢትዮጵያ ሊያበረክተው የሚችለው አስተዋጽኦ ማበረከት አይችልም። በመሆኑም እንግዲህ ይሄ ከፌደራል መንግስቱ የስልጣን አካላት የሚጠበቅ ነው የሚሆነው። በዚህም የተመለከቱ እርምጃዎች እንዲወስዱ ተነጋግረናል። በዚህ ጉዳይ ላይ በአጋዥነት እንሰለፋለን። ምክንያቱም በአንድም በሌላም መልኩ እነዚህ ሰዎች እኛን በጥላቻነት በጠላትነት ፈርጀው ትልልቅ ሊባሉ የሚችሉ ግን ከወንጀልነት አልፈው ነውር ሊባሉ የሚችሉ እኛ በቃላችን ልንገልጻቸው የሚያስቀይሙ ወይም የሚያስቀይፉንን የወንጀል ድርጊቶች በአማራ ላይ እየፈጸሙ ናቸው። እንግዲህ እነዚህም ነው በጥቅሉ ከጠቅላይ ሚኒስትሩ ጋር እና ከምክትል ጠቅላይ ሚኒስትሩ ጋር የተነጋገርናቸው ናቸው።
በጣም ጥሩ ዶክተር ተመስገን። በእውነቱ እንደሰማሁት ከሆነ አድማጮቹ ራሳቸውም ህሊና ፍርድ ሊሰጡ ይችላሉ። አማራውን አሁንም በጽንፈኝነት ለመክሰስ እነ ዶክተር አብይ መሞከራቸው በእውነቱ በአማራው ትግል ላይ ቀይ መስመር ያለፉ ይመስለኛል። ራሳቸው እሳቸው ዶክተር አብይ የኦዴፓ የኦሮሞ ዴሞክራሲ ፓርቲ አባል ናቸው፣ እዛ ያንን ፓርቲ የሚመሩ ይመስሉኛልና በምን መመዘኛ ነው የሌላውን ብሔር መደራጀት ለኢትዮጵያዊነት ጽንፈኛ ነው የሚለው ነው መዘኛ? አሁን እንደምንሰማው ከሆነ በአሁን ባለንበት ዘመን በየትም ዓለም የማይደረግ ነገር በኢትዮጵያ እየተካሄደ ነው። ይኸውም ኦነግ የሚባል ነጻ አውጪ ድርጅት እንዳለ ያውቃሉ። አዲስ አበባ ተቀምጦ መግለጫ ይሰጣል። በድሮ ዘመን ነጻ አውጪ ድርጅቶች ከጎረቤት ሀገር ከጠላት ሀገር ተመሽገው ነው መግለጫ የሚሰጡ፣ ዛሬ ግን ከአዲስ አበባ ሆኗል። ይህንን አቅፎ ተቀምጠው ዶክተር አብይ በአማራው ላይ እንደያን ነገ መስጠታቸው ይሄ ግን ላስተያየት ነው። ትንሽ ቀይ መስመር ያለፉ ይመስለኛልና አማራው ትግሉን እንደገለጹት መታገል ለህልውናው ለማንነቱ መታገል እንዳለበት በቁራጥነት ይሄን ደግሞ የሚሰሩት አማካሪዎቻቸው ከዲያስፖራ የገቡ እነ ድግም በስዋት የመሳሰሉን በድርጅቶች አሉ። በእነሱ ዙሪያ ለሚሽከረከር ነገር ይመስለኛል ይሄ። ለምን እነሱ እንደልባቸው በአማራው ውስጥ ገብተው ለመስራት አማራውን ለማማመልና ከንቱ ለማድረግ የሚደረግ ሴራ ስለሆነ ዶክተር አብይ ቀጥሮም ከሚያሰሯቸው ድርጅቶች አንዱ ግን መስዋዕት ነውና በዝግራ የመለሳ ያስፈልገውትም ይሄ የኢትዮጵያነት ሬዲዮ አቋም ነው። ሌሎችም ኢትዮጵያኖች የሚጋሩት ነው። ማንኛውም አማራና ወደሚቀጥለው ጥያቄ እንሸጋግራለን። የሚቀጥለው ጥያቄ ሁለት ነገሮች አያ አንድ በአዲስ አበባ ከተማ የመታወቂያ ወረቀት የሚሰጠው በሚሰጠው ላይ የደም አይነት ይጻፋል ይባላልና ዜግነት ሳይሆን ደምህ እንትን ነው ይሄ ነው ኤ ነው ቢ ነው 0 ኦ ነው የተባለ የተጻፈ ነው ይባላል። አንድ እሱ ነው። ሌላው ስለ ክትባት ብዙ ነገሮች እየተወራ ነው። የቱን ያህል እውነት እንደሆነ ለማረጋገጥ ከእናንተ ራሳችሁ ሰሞኑንም በአማራ ወከብ ሳይንት ብሎች ማካዩ ነበርችሁ መስኛል። ዛሬም ከኢትዮጵያ ከማን ከአዲስ አበባ ውጭ ናችሁ ያላችሁት በዳሞት ነው የትና የምትገኙት እና ህዝቡ ካሁን ቀደም በዚህ በክትባት ስም ብዙ አደጋ ደርሶበታል። ለአማራው ህዝብ ወባገባ ተብሎ ሲከተም አት አንድ መንደር ህዝብ አልቋል። ከዛም በኋላ በማመከን ወጣ ሴቶችም ብዙ ጉዳት ደርሷል። አሁንም ይሄ ነገር እየተወራ ነው። ክትባትን የሚመለከት የህፃናት ሴቶች ወጣ ሴቶች ማለት ነው የማህፀን ካንሰር ክትባት በሰለጠኑ ማለት ይሰጣል። ግን ይሄ ሲባል ለመሞከሪያ ሳይሆን ይሄ መንግስት በጥናት የህዝቡን ጤንነት እናንተ ለመጠበቅ ለሁሉም ነው። ለአማራው ብቻ ክትባት ነው የሚደረገው ወይስ በሌላው አካባቢ ይደረጋል? ይሄ ነገር እንዴት ነው? ክትባት ሲሰማ በአማራው አካባቢ ነው የሚደረግ የሚባለው? ሌሎቹ አያስፈልጋቸው ማለት ነው? ፍጥሮች አይደሉም ሌሎቹ? የዚህ ጉዳይ መከላከል ከሆነ ለሁሉም ለመከላከል አይወጋም? እና እስቲ እውነት ከሆነ ይሄ ክትባት ጉዳይ ለምን በአማራ ብቻ ይሰጣል? ከተደረገስ ለሁሉም ነው እየተደረገ ያለው ወይስ ይሄንን የሚመረምር ብቃት ያላቸው ሐኪሞች ያወቁት የመሰከሩለት ነው ወይስ? ታመሰግናለህ። ይሄንን በመታወቂያውም ዙሪያ ስለ አዲስ አበባና ስለ ክትባት ውስጥ ያያይዘው አጥር ያለ ማስተማንተን ማብራሪያ ይሰጡና አመሰግናለሁ። መስመር እርሶ ነው።
እሺ፣ እንግዲህ መጀመሪያ የመታወቂያ ጉዳይ ላይ ትንሽ ማብራሪያ ብሰጥ ደስ ይለኛል። ምንድነው መታወቂያን በተመለከተ በመሰረቱ ኦዴፓ፣ የኦሮሞ ዴሞክራቲክ ፓርቲ፣ ኦነግ፣ ዶክተር አብይን ጨምሮ አዲስ አበባ ላይ ያላቸውን ወይም የሚከተሉትን ፖሊሲ የአማራ ብሔራዊ ንቅናቄ በጥናት ፈይቷል። እንግዲህ ምንድነው የመሳሰብ አማራን አዲስ አበባን ኦሮሞ ማድረግ ወይም ከዚያም አልፎ ተርፈው ሸዋ፣ ሰሜን ሸዋ አብዛኛው የሰሜን ሸዋ ክፍልና ከፊል ወሎም ኦሮሞ ማድረግ እንቅስቃሴዎች በቀጥታ ሚሆን በተዘዋዋሪ መንገድ እየፈጸሙ ነው የሚገኙት። አሁን በስልጣን ላይ ያሉት ምክትል ከንቲባው የዚህ ፕሮግራም አስፈጻሚ ናቸው እና ከዚህ አኳያ የመታወቂያ አጠላለፍን በተመለከተ እኛ የራሳችንን ክትትል እያደረግን ያለ ነው። እንግዲህ መግለጫዎች ለማውጣት ዝግጅት ላይ ነው ያለ ነው። ምክንያቱም ጥናቶች ማድረግ መቻል አለብን። እንግዲህ የአፈላጊውን ጥናት የሚሰሩልን የተለያዩ ምሁራኖችን ያጠነጋግረን ጥናት እየተሰራ ነው ያለው። እሱን እንደጨረስ መግለጫዎች እናወጣለን። ነገር ግን እንዲሁ ባገኘናቸው መረጃዎች መሰረት መታወቂያው አላማው ሌላው ብሔር አማራ ነኝ የሚለውን ብሔር በደምና በሌላው በማድረግ አማራ ነኝ እንዳይል ማስረግ ነው። ምክንያቱም በእኛ ጥናት መሰረት 63% የአዲስ አበባ ነዋሪ አማራ ሲም ብቻ አይደለም። አዲስ አበባ በታሪክ እንግዲህ የፌዴራል ከተማ ለመራ ነበር የተመሰማ። ይህን የተመለከቱ ታሪካዊ ሰነዶችን አግኝተናል። ይህም የፌዴራል የተባሉ ፍርስራሾችን ጭምር ከተደበቁበት የተከመረባቸውን ጥቃርሻ አንስተን ለህዝብ ይፋ አድርገናል። እነዚህም ሁኔታዎች ተመስርተን እኛ አዲስ አበባን አሁን ባለው የተጨባጭ ሁኔታ የኢትዮጵያ ህዝብ ርስት የጋራ መዲና ከመሆኑ አኳያና አማራ ደግሞ የሰለጠነ ማህበረሰብ ወይም ህብረተሰብ ከመሆኑ አኳያ አዲስ አበባ የአማራ ናት ወደሚል የወረደና ጨርጫሪ ወደሆነ ክርክር መግባት አንፈልግም። ነገር ግን አዲስ አበባን የኛ ናት የሚል አካል ካለ ደግሞ ታሪካዊ ሰነዶቻችንን በማሳየት ይህን ታሪክ በመጥቀስ ጭምር አዲስ አበባ አሁን ባለው ተጨባጭ ሁኔታ የኢትዮጵያ ህዝቦች የጋራ አርስ ነበረች። እንዲኛ ፍላጎት በዛ መልኩ እንድትቀጥል ነው። ምክንያቱም አዲስ አበባ የኢትዮጵያ መዲና ነች። ከኢትዮጵያ መዲናነት ያልፋ የአፍሪካ መዲና ሆናለች። የዓለም አቀፍ ዲፕሎማቶች መቀመጫ ነች። ይህንን ይህችን ከተማ አሳልፎ ለአንድ ብሔር በርስትነት መስጠቱ የሰለጠነ አባይም አይደለም። ከዚህ አኳያ እኛ የሚያሳየ ይሄ ነው። አዲስ አበባ አሁን ባለችበት ሁኔታ የሁሉም ኢትዮጵያዊ አገልግሎት እኩል አገልግሎት እየሰጠች የአፍሪካ መዲና ሆና የዓለም አቀፍ ዲፕሎማቶችን መቀመጫ ሆና እንድትቀጥል ነው የምንፈልገው። ነገር ግን ይሄ ሁኔታ ሊቀጥል የማይችል መሆኑን የሚያሳዩ ፍንጮች እያየን ያለ ነው። የመታወቂያ አደለው ዓላማ ይሄ ነው። በአንድ በኩል ከየት እንደመጡና ብሔራቸውን ለማይታወቁ ወይም ቤት ለሌላቸው የአዲስ አበባ ነዋሪዎች መታወቂያ እንሰጣለን ነው የሚባለው። ይሄ ለሌሎች የአዲስ አበባ ነዋሪዎች አይሰጥም፣ ብሔር ተኮር ነው። ከዚህ ቦታው የሚመጡ የኦሮሞ ብሔረሰብ አባላት በልዩ ሁኔታ የሚሰጥ ነው። እስካሁን ደስ ባለን መረጃ መሰረት ለአንድም አማራ ወይም የሌላ የብሔረሰብ አካላት የአይነት መታወቂያ ተሰጥቶ አያውቅም። በሌላ መልኩ ደግሞ ደን የደን አይነት ተለይቶ ዜግነት የሚለው ላይ ኢትዮጵያዊ የተባለ ብሔር የሚባለው ጠፍቶ መታወቂያ እየተሰጠ ያለው ለአማራ የህብረተሰብ ክፍል ነው። ይህ እንግዲህ ቀጣዩ ምርጫ በመፍራት ምናልባትም በቀጣዩ ምርጫ አብን እዚህ አካባቢ ላይ ጠንካራ ውድድር ሊያደርግ ስለሚችል አማራ ነው ብለን መታወቂያ ተሰጠን እና አማራ በብሔሩ የሚደራጅ ከሆነ አዲስ አበባን ልናጣት እንችላለን ከሚል ስጋት የመነጨ ነው። ዝሮ በእኛ በኩል ሁለቱንም አካሄድ አንደግፍም። ግን ቅድም ከነሳሁልህ ሀሳብ ጋር ቀጣይ የሚደረገውን የህዝብና ቆጠራ በተመለከተ መንግስት አንድ ህግ እያረቀቀ እንደሆነ ሰምተናል። ይህም ምንድን ነው? ህዝብና ቆጠራው ላይ ብሔረሰብ የሚለው ሃይማኖት የሚባለውን እናወጣለን ከቆጠራው እንዲወጣ። ያ ማለት በብሔረሰብ ደረጃ እና በሃይማኖት ደረጃ እንዳይቆጠር ነው። ይህም ቢሆን የአማራውን መብትና ጥቅም ለማፈን የሚደረግ ነው። በመጀመሪያ ደረጃ እነሱ አሁን የብሔረተኝነት ሬጅስትራቸውን ሰርቶ ቋልተዋል። አንድ የኦሮሞ ብሔረሰብ አባላት አባል ኦሮሞን አልከውም አላልከውም የሚናገረው ቋንቋ ኦሮምኛ ነው። እሱም ምሳሌ ጭምር ኦሮሞ ነው የሚሉ ነው። ነገር ግን አማራዊ እስካሁንም ድረስ የዜግነት ፖለቲካ አራማጅ ነው። አማራ ነኝ ከሚል ይልቅ ኢትዮጵያዊ ነኝ እያለ ነው ባለፉት 27 ዓመታት ሲገደል የቆየው። አሁንም ወያኔዎች የሄዱበትን መንገድ ተከትለው እንግዲህ ወዴታ አማራን ጭምር የበላይ በመሆን ማፈን እና በዚያ በተለመደው መንገድ መሄድ ፍላጎቶች እያየን ያለ ነው። እርግጥ እኛም ግን አላልንም፣ እነዚህ ሁኔታዎች ለመመከት የተለያዩ ስራዎችን እየሰራን ያለ ነው። በአሁኑ ሰዓት ትልቅ አባላት ቁጥር ያለን አዲስ አበባ ከተማ ላይ ነው። ይህም ማድረግ አልቻልንም። ምክንያቱም የህዝቦች በተለይም ከብራዩ ጥቃት በኋላ ያለው የአዲስ አበባ አማራ አማራነቱ የመደራጀት ፍላጎት በጣም ከፍተኛ እየሆነ ነው ያለው። ሆኖ እንግዲህ ያው ቀን ከሌት ምክንያቱም ከዚህ የሚልስ ስራ ስለሌለም ቀን ከሌት እየሰራ ህብረተሰባችንም እያደራጀን ያለ ነው። ይህን ህዝብ ካደራጀ ነው ይህኛውንም ተንኮል ጭምር በመመከት አማራነቱን ሊያድን ይችላል ብለን ነው የምናስበው። ኢቨን እንግዲህ በእኛ በኩል ይሄ ነው ያለው ነገር። ይህ ክትባት ጋር ተያይዞ ያለው ስጋት እንግዲህ ሁለት ዳይሜንሽን ነው ያለው። በመጀመሪያ ደረጃ ክትባቱ አስፈላጊነት እንደሰለጠነ የህብረተሰብ ክፍል እንደተማረም የህብረተሰብ ክፍል እኛ ክትባት አንድን በሽታ ቀድሞ መከላከያ መንገድ ነው። የአማራ ብሔራዊ ንቅናቄ የጤና ፖሊሲን ቀድሞ በመከላከል ላይ የሚያተኩር ነው። ከዛ ውጭ ደግሞ እንግዲህ ያው ድርጅታችን በተማሩ ሰዎች የሚመራ ነው። ብዙ የተማሩ የህብረተሰብ ክፍሎች የሚያማክሩት ነው። ከዚያ አኳያ ስናየው ክትባቱን እኛም እንደግፋለን። ነገር ግን ደግሞ ባለፈው 27 ዓመት ወደ አሳለፍ ነው ታሪክ ስንመለስ ክትባትን በመጠቀም እንግዲህ ምናልባት እነዚህ ያልሰለጠኑ የህብረተሰብ ክፍሎች ጥላቻን ብቻ አግዘው የመጡ ተናቆቶች በብሔረሰባችን ላይ ሰፊ ይባል የሚችል ምናልባትም ቢገለጽ የዓለምን ሕዝብ ጭምር አንገት ሊያስደፋ የሚችል ጥቃት ፈጽመውበታል። እስካሁን ድረስ የማይወዱ የብሔረሰባችን አባላት አሉ። ተቀናቀል በልዩ ሁኔታ በተቀመመ መድኃኒት መቅን የቀሩ መቀንጨር የአማራ ታሪክ አልነበረም ከዚህ ቀደም። አሁን ላይ ተፋራት የሚባሉ ጎጃም በመቀንጨር በሽታ እንግዲህ አንደኛ እየተባለ ነው። ይህም ግን አሁን እኛ በበጎ መልኩ አናየውም። አንዱም አማራን በተለያዩ የበሽታና የውድቀት መስፈርቶች መሪ በማድረግ አንገቱ እንዲደፋ ማድረግ ነው። በሁለተኛ ደረጃም ከዚህ ከክትላ ከሌሎች በየትምህርት ቤቱ ከሚታደሉ መድኃኒቶች ጋር ጭምር ምናልባትም የሚሰጡት ነገር እንዳለ ምልክቶች አይተራ ጥራቶች እያደረግ ነው። አሁን ላይ የአማራ ሐኪሞች ማህበር ውስጥ ተመስርቷል። በባለቤትነት ይዞ ይህን ጉዳይ እየሰራው ነው ያለው። ምናልባት እንግዲህ ጥናት ካለቀ በኋላ በግልጽ ለዚህ በአማራ ህዝብ ላይ ምናልባትም የጤና ተቋማት ተጠቅመው የተፈጸሙ ስውር በደሎችን ይፋ እናደርግ ይሆናል። በመሆኑም እንዲህ አይነት ሁኔታዎች እንዳሉ ግን ያው ጥርጣሬዎች አሉ። እንግዲህ ከዛ ውጭ ያለው ይሄ የማልሰለር ካንሰር ክትባት የሚባለው ከክልሉ ጤና ቢሮ እና ከባለሙያዎች ጋር ምክክር አድርገናል። ምናልባት አብዛኞቹ አክቲቪስቶች ይመለከተናል የምን የህብረተሰብ ክፍሎች እነሱን ቁጭ አድርገን እንደ ብሔረሰብ አላልነት በአማራ ላይ የሚፈጸም ይህን ተቋም በመጠቀም የሚፈጸመው ጥቃት በእናንተም ላይ ጭምር የሚፈጸም በመሆኑ ይህን ጉዳይ በምን ሁኔታ ነው የምታዩት? ወይስ ለዕለት ጉርሳችሁ ለሚጣልላችሁ የዕለት ጉርስ ስትሉ ሌላው አካል የአማራ ላይ ጥላቻ ያለው አካል ፈጽመው የሚላችሁን በደል በወገኖቻችሁ ላይ ተፈጽማላችሁ ብለን ጠይቀናቸዋል። እንግዲህ ከዚህ አንጻር የተሻሉ ነገሮችን አስረድተውናል። አብዛኞቻችን አምነንበታል። የማሰንበር ክትባት ማሰንበር የካንሰር ክትባት ለምን እንደሚሰጥ ለነባር መሰጠት እንዳለበት መቼ እንደሚሰጥ ያየናቸው ነገሮች አሉ። በሌላ መልኩ አሁንም እንግዲህ የዓለም ጤና ድርጅት የሚመሩት አሁንም ዶክተር አድሃኖም ፕሮፌሰር አድሃኖ ናቸው። እሳቸው ቀደም ሲል የጤና ጥበቃ ሚኒስትር ሆኖ በነበረበት ሰዓት አማራ ህዝብ ላይ በተለይ ትልልቅ የመድኃኒት አምራች ካምፓኒዎች የመድኃኒት ቅመማ መሞከሪያ ያደረጉት የአማራ ህዝብ እንደነበረ በግልጽ በአደረገ ጥናት ደርሰንበታል። ቀደም ሲልም ሹመታቸውን በተመለከተ የዓለም ጤና ድርጅት እኒህ ሰው መሾም እንደሌለበት ተቃውሟችንን አሰምተናል። አሁንም እኒህ ሰው የዓለም ጤና ድርጅቱ መሪ ናቸው። እነዚህ ከፍተኛ የመድኃኒት አምራች ኩባንያዎች አማካኝነት እንደተመረጡ መረጃዎች አሉ። ድጋፍ ያደረጉላቸው በከፍተኛ ሁኔታ እነዚህ አካላት ናቸው። ከዚህ አኳያ ለእነዚህ ሰዎች የመድኃኒት መከሪያነት አሳልፈው የሚሸጡት የህብረተሰብ ክፍል ከተጠየቁ ሌላ ሊሰጡት እንደሌለ ሊችሉት እንደሌለ መረዳት ይቻላል። ከዚህ አኳያ አሁንም ጥናቶች እያደረግ ነው። ዘንድሮ እነዚህ ስጋቶችን በዘላቂ ልንቀለብሳቸው ወይም ልንመክታቸው የምንችለው አደረጃጀት ነው። አሁን ላይ የአማራ ሐኪሞች ማህበር በከፍተኛ ሁኔታ በሁሉም ዞኖች እየተመሰረተ ነው ያለው። የአማራ ወጣቶች ማህበር በሁሉም አካባቢዎች እየተመሰረተ ነው ያለው። ምናልባት በቅርቡ የአማራ ሴቶች ማህበር እንመሰረታለን። እነዚህ ማህበሮች ከአብን ቁጥጥርና ተጽዕኖ ነጻ በሆነ መንገድ እንዲዋቀሩ ነው የምናደርገው። ምክንያቱም እኛ ያለፈውን ስርዓት የምንኮንንበትን ሂደት መልሰን መጥቀም አንፈልግም። ከዚያ አኳያ እነዚህ የህብረተሰብ ክፍሎች ራሳቸውን ይጠብቃሉ ብለን ነው የምናስበው። ወጣቱ ከተደራጀ የአማራ ተማሪዎች ማህበር፣ የአማራ ወጣቶች ማህበር፣ እነዚህ ሁለት ማህበሮች ራሳቸውን ካደራጁ በእነሱ ላይ ሊደርስ የሚችለው ጥቃት ሊመክቱ ይችላሉ ብለን ነው የምናስበው። የአማራ ሐኪሞች ማህበር አሁን ላይ ከፍተኛ የሆኑ ጥናቶችን እያጠናን ነው የሚገኘው። ምናልባትም በቅርቡ ተደጋግፈን በተለይ የወዲድ እናቶች የወዲድ መድኃኒቶችን በተመለከተ ከውጭ በመጣ እና በጣም ዝቅተኛ በሆነ በዚህ እንደሚገዙ እናውቃለን። ነገር ግን ይህን መድኃኒት አስመጪ የሆኑት የቲፒኤልኤፍ ኤጀንቶችና አባላት ከመድኃኒት አምራቾቹ በዝቅተኛ ዋጋ ምናልባትም በእርዳታ ጭምር ከተረከቡ በኋላ የአማራ እናቶች ወይም ለኢትዮጵያ እናቶች በሽያጭ ለከፍተኛ ሽያጭ እንደሚያቀርቡ ነው የምናውቀው። በዚያም ነው ሆስፒታሎቻችን እንግዲህ እናቶች ለወልድ ሲሄዱ ለዚህ መድኃኒቶች ክዙ ተብለው ወደ ፋርማሲዎች የሚላኩት። ይህም በተመለከተ የአማራ የሐኪሞች ማህበር ራሱን የቻለ አደረጃጀት ፈጥሮ መድኃኒቶቹን በቀጥታ የሚያስመጣበትን ሁኔታ እንዳመቻች እኛም እያገዝን ነው። እነሱም ከፍተኛ የሆነ ስራ እየሰሩ ነው ያሉት። እንግዲህ በቅርቡ እነዚህ ነገሮች ይመሰረታሉ። ይህም የአማራ ባንክ ለመመስረት እንዲሁ ተነሳሽነት ያላቸው የአማራ ባንኮች ተደራጅተው አሁን ላይ አብዛኛውን ስራዎቻቸውን አጠናቀዋል። ውጭ ያለው አካላትም ጭምር የአማራ ተወላጆች በሀብትም በሀሳብም እነዚህን ተቋሞቻችንም እንደሚደግፏቸው እርግጠኞች ነን። አብዛኞቹ ወገኖቻችን አሁን ጭምር የእኛን ህመም በመጋራት ከፍተኛ የሆነ እገዛ እያደረጉልን ነው የሚገኙት። ስለዚህ ከዚህ አኳያ በእኛ እምነት እነዚህ ክትባት ሌሎች የጤና ተቋማትን በመጠቀም አክሲ ላይ እየተፈጸሙ የሚገኙ ወይም ሲፈጸሙ የቆዩ ጥቃቶች በዚህ ሁኔታ ይፈታሉ ብለን ማስቡ እና ያለው ነገር በእኛ በኩል ጥናቶቹ ስላላለቁ አሁን ላይ በተጨባጭ እነዚህ ነገሮች መግለጽ አይቻልም። ጥናቶቻችን የሚያሳዩት ቀዳሚ የጥናቶቻችን መራፎች የሚያሳዩ ነገሮች እነዚህ ናቸው።
በጣም ጥሩ ዶክተር ተመስገን፣ አንድ እዚህ ላይ እንድንጨምሩልኝ ይሄ ክትባትን ጉዳይ መለከት በአሁኑ ጊዜ በኢትዮጵያ እየተሰጠ ከሆነ የቴቱን ክልል ያጠቃልላል? እስቲ በዜና ስርጭቱ በሚዲያ በአማራው አካባቢ ብቻ ነው የሚባለውና ይችን እስቲ አጠራርገው በሌላው ሳካ ይሰጣሉ? ይሄ የማህፀን ካንሰርን መከላከያ እንትን ግጥ በሳይንሱም የተረጋገጠለት ሌላውም ዓለም የሚጠቀምበት ነው። ግን ለመሆኑ ይሄ ነገር ከተሰራ ለምን በመላ ኢትዮጵያ አልተፈጸመም ይካሄድም የሚለውን ነገር እስቲ አጠራርገው። ይሄን ይካሄዳል አይካሄድም የሚለውን በደቂቃ ምላሽ ይሰጥ።
እኛ ባለን መረጃ መሰረት እንግዲህ ከመጀመሪያም ይህን ጉዳይ ተቃውመን ነበር። እንደም ታስተውሉ ከሆነ ጎጃም አካባቢ በዚህ ምክንያት አደጋ ተፈጥሯል። ተፈጥሮ ለዛፍሮች ለመኪና ሲያመልጡ መኪና ተገልብጦ የሞቱበት ሁኔታ አለ። አሁን ማህበረሰባችን ይህን ጉዳይ በአግባቡ አስተምረነዋል። የተማረ በመሆኑ ምክንያት በተለይም የነቃ በመሆኑ ምክንያት እየመከተ ነው ያለው እና እየተፈጠ የነበረው በእኛ መረጃ መሰረት በአማራ ክልል መጥፋት የአይነቱ ጥናቶች የሚሰጡት ትምህርት ቤቶች አካባቢ ወጣት ሴቶች ላይ ህጻናት ሴቶች ላይ ጭምር ነው ሲሰጥ የነበረው። ምናልባትም ምልክቶቹ ባልታዩባቸው አካባቢዎች ጭምር ሲሰጥ ቆይቷል። ነገር ግን አንዳንድ እኛ አካባቢ ካሉ ከኛው ጋር ከሚሰሩ የአማራ ተወላጅ ከሆኑ ሐኪሞች፣ ሌሎች የጤና ጥበቃ ሚኒስቴር ባለስልጣናት፣ የአማራ ክልል ጤና ቢሮ ኃላፊዎች ጋር ያደረግን ነው ንግግር የደረስበት ነገር ምንድን ነው በሌሎች አካባቢዎች የሚሰጥ መሆኑን ነው እየተገለጸልን ያለው። እንዳውም አንደኛው የአማራ ብሔራዊ ንቅናቄ ስራ አስፈጻሚ አባል ጤና ጥበቃ ሚኒስቴር ውስጥ ነው የሚሰራው። እሱም ጋር እዛ አካባቢ ያሉ ሰዎች ጋር ተገናኝቶ ምክክር ለማድረግ ቀብ ነው። ይህን ጓት ጭምር በመጠቀም እኛ የራሳችንን ጥናት አድርገናል። ከሱ የተረዳነው ነገር ቢኖር ምንድን ነው እንዲህ አይነት ክትባቶች መሰጠት እንዳለባቸው ምናልባትም ሲሰጡ ቆይቶ አንድ ወቅት ሊቋረጡ አለው የህብረተሰብ ላይ ይህን ክትባት ሲወስዱ በቆዩት ዜጎቻችን ላይ ወይም ወንድሞቻችን እህቶቻችን ላይ ከፍተኛ የሆነ ጉዳት ሊከተል የሚችል መሆኑ የተገለጸበት ሁኔታ ነው ያለው እና እንደተባለው እንግዲህ መጠናቸውን ስናይ አማራ ክልል ላይ እንዲህ አይነት ክትባቶችና ሙከራ ነገሮች ይበዛሉ፣ በሌሎችም አካባቢዎች ላይ ይሰጣሉ። ግን ሬሽን ስናየው አማራ ክልል ላይ በርከት የሚልና በልዩ ሁኔታ የሚሰጡበት ሁኔታ ያለ መሆኑን ነው የምናየው። ይሄ ደግሞ ያለፉት ጤና ጥበቃ ሚኒስትር የነበሩት ቅድም የገለጽኳቸው ግለሰብ በልዩ ሁኔታ እንግዲህ ይህን ድርጊት ሲፈጽሙ የነበረ በመሆኑ አሁን ያለው አካልም እዚህ አካባቢ ላይ የሰጠ ያለው ምክንያቱም አንድ ክትባት ከተሰጠ ወይም መሰጠት ከተጀመረ መቋረጡም የበለጠ ጉዳት ስላለው መቀጠል ነው ያለበት እኛ በተረዳነው መሰረት እና በዚያ ሁኔታ በልዩ ሁኔታ ማረፍ ላይ የተሰጠ መሆኑን ተረድተናል። ያሁን ግን እነሱ የሰጡን ብቻ ነው ቁጫላል ያ ምክንያቱም የአማራ አቶቻችን ላይ ብቻ የማፈን ካንሰር በልዩ ሁኔታ አጠቃላይ ተብሎ አይገመትም። ገና ጠቅላይ ሚኒስትር ከዚህ አይነቱ በሽታ የሚገባ የአማራ እናቶችንና እህቶችን ብቻ ነው ብለን አናስብም። እዚህ አንጻር ሌሎች ያለ ነገር እንዳለ የሚያመላክቱ ነገሮች አሉ። ግን ያም ቢሆን ያው አሁን ቅድም በገለጽኩት መሰረት በተለይም የአማራ ሐኪሞች ማህበር ተደራጅተዋል። እንግዲህ በማህበር የመደራጀታቸው ዓላማ እንዲህ አይነቱ ሙያዊ የሆነ ጥቃት ሙያን ጤና መሰረት አድርጎ በእህት ወንድሞቻችን ላይ የሚፈጸምን ጥቃት ለመክፈት እንዲችሉ ጭምር ነው። በእርግጠኝነት መግለጽ የሚችለው እነሱም ቢሆን በከፍተኛ ሁኔታ በብቃት ጉዳዩን እየተከታተሉ እየሰሩ መሆናቸውን ያው
በጣም ጥሩ። ይህንን የማህፀን ካንሰር መከላከያ የሚመለከት አንድ ጊዜ አንድ ወጣት ሴት ከ13 ዓመት እድሜ በምዕራብ አውሮፓ ነው ማወራው ከተሰጠ የእድሜ መከላከያ ነው በሙሉ እንጂ አይደጋገም እንዲህ አይነት ነገርና እንግዲህ በአንዳንድ አካባቢ የሚሰጠው በተለይ በአማራ አካባቢ የሚሰጠው በሌላ አካባቢ ለመሰጠቱ ተመሳሳይ መድኃኒት መሆኑ ተመሳሳይ ሁኔታ ተመሳሳይ አድራጊዎችና የታማኝነት ያለው ለመሆኑ ይህንን መከታተሉና ባለሙያዎቹ ለዚህ ጉዳይ ነቅተው እንዲሰሩ መደረጉ አስፈላጊ ነው። ዶክተር ተመስገን በጣም በጣም እናመሰግናለን። በተለያዩ ጥያቄዎች ነበሩኝ። አንድ ሌላ ጥያቄ ላስቀድምና ውይይታችን መዝጋት አለብን። በአምስት ደቂቃው ሲበዛ ወደ አውሮፓና አሜሪካ ጉዞ ለማድረግ ሐሳብ እንዳለው ያብና አመራር በተደጋጋሚ የገለጸ ይመስለኛል። ካሁን ቀደም አውሮፓም በፈረንሳይ በጀርመን በሆላንድ በስዊዘርላንድም ጉብኝት አድርገው ተመልሳችኋል። እና እዚህ አማራውን ጉዳይ ብዙ ሚሊዮን የሚቆጠን ግን አማራ በውጭ አለ ይባላል። ይሄንን ህዝብ ይሄንን ወገን ደራሽ ሆናችሁ ለማንቃት ለማደራጀት የምታርጓቸውን ጉዞ የሚመለከት መሰናዶ ያስፈልጋል። ቅድመ ዝግጅት የሚመለከት ሳጠር ያለ 1-3 ደቂቃ እንደዚህ ጊዜ ወስደው ከካፍሉን ሐሳቦን ከዛ መደምደሚያ ሐሳብ በሁለት ደቂቃ እንዲያጠቃለው በሚቀጥሉ ጊዜ ካልደከመው ትርሶ ወይንም ሌላ ባልደረባቸው የስራ አስኪያጅ ኮሚቴ ውስጥ ምን ወይባቸው ብዙ ጥያቄዎች አሉንና ለዘም እንግዲህ ፈቃደኛ እንትሉ እንጠይቃለን። እስቲ ወደ ጥያቄ ለመልሶትና መስመር ወርሶ ነው አመሰግናለሁ።
እሺ እኔም አመሰግናለሁ። እንግዲህ ምንድነው አማራ በወሰንነት አሁን አገራዊ ብቻ አይደለም ድንበር ተሻጋሪ ጭምር የሆነ ነው። እውነቱን ለመናገር ያንንም አላማና ፕሮግራሞች ካፋለጡት ጉዳዮች ውስጥ ዋነኛው የቱን ቦታ የሚገኘው አማራ ለግኝነቱ በቁጭት መስራት መጀ ከዚህ አኳያ ስናይ ዛሬ ላይ ሁሉም በሙያው በእድሜ በስራው አለው ኃላፊነት እየተደራጀ በከፍተኛ ሁኔታ እያገዘ ነው። አሁን ላይ እውነቱን ለመናገር ሀገር ውስጥ ያለውንና ውጭ ያለውን የአማራ ብሔር ተወላጅ ተካፎ መነቃቀል አልተቻለም። እጅግ አስቸጋሪ ነው የሚሆነው። በቅርቡ ወደ አውሮፓ የተጓዘ የአብን የልዑካን ቡድን ነበር። ለመናገር በጣም ከፍተኛ የሆነ ስራ ፈርቶ ነው የመጣው። ይህ ስራ ሊሰራ የቻለው ደግሞ አውሮፓ የሚገኙ የአማራ ብሔር ተወላጆች በነበራቸው ትጋት መጣ ነው እና ከፍተኛ የሆነ ድጋፍ ነው ያገኘ ነው። በሙያ በገንዘብ እንዲሁም በተለያዩ ነገሮች አድም እንዲረዱ የሚችሉ የአማራ ብሔርተኝነት ያነገባቸውን ዓላማዎች ሊያሳኩ የሚችሉ ትልልቅ ድጋፎችን አግኝተናል። በቅርቡም ወደ አሜሪካ የሚጓዝ አንድ ሌላ ልዑክ ቡድን አለ። ይህ ቡድን እንግዲህ እዛ አካባቢ ካሉ የአማራ ብሔር ተወላጆች ጋር ተደናግሮ ጉዞ በምን መልኩ መሆን እንዳለበት ምን ምን ፕሮግራሞች ሊኖሩ እንደሚጠፋ ውይይቶችን አድርጎ ጨርሷል። በዚህ የሚቆም አይደለም። ወደ ስዊድንም እንግዲህ የአውስትራሊያም ወደ እንግሊዝም በተለያዩ ፕሮግራሞች ታግዘን ያለውን አማራ እናገኛለን ብለን የምናስበው እንግዲህ ይሄ ምንድነው ከፕሮግራማችን የሚመነጭ ነው። የእኛ መነሻ የጉዟችን መነሻ አንድ ሁሉም አማራ ሁሉም አማራ ለአንዱ አማራ ነው እና አንድ አማራ ይሁን ያለበት የሁሉንም አማራ ሳቤ እናደርሳለን። በሌላ መልኩ ደግሞ አንድ አማራ ለሁሉም አማራ የሚችለውን አስተዋጽኦ እንዳበረክት ተደራሽነትም አመቻቸልን ብለን ነው የምናስበው። ያ እዲህ በእውነት የአማራ ልጆች በየትኛው ቦታ በየትኛው የዓለም ክፍል የሚገኙ የብሔረሰቡ ተወላጆች በከፍተኛ ሁኔታ ርጭት አንግበ በመነሳት አማራ ብሔራዊ ንቅናቄ ድምፅ ተሰልፈዋል። ከደንብ መፍትለፍ ብቻ አይደለም የአማራ ብሔራዊ ንቅናቄን እኛ የምስት ነው እንዳለፉት ገዢዎቻችን የወንበር ርስት ለማድረግ አይደለም። የአማራ ብሔራዊ ንቅናቄ የሁሉም የአማራ ልጆች የጋራ አልፍን ነው። ከዚህ አኳያ ማንኛውም የአማራ ተወላጅ እንዲሁም የአማራ ወዳጅ የሆነ አካል ሁሉ ሳይሸማቀቅ ማበረከት የሚገባውን አስተዋጽኦ ሊያበረከት ይችላል። የመሪነት ሚናውንም ጭምር በባለቤትነት ይወጣል ብለን ነው የምናስበው። ያ በእውነት በየትኛውም ክፍል የሚገኙ ወንድሞችን እናቶችን በዚህ አጋጣሚ በጣም ላመሰግን ወጣለሁ። በሌላ መልኩ እንግዲህ በፕሮግራማችሁ ላይ እንዲህ ተካትፎ ማድረጋችን የመብት ጉዳይ ብቻ አይደለም፣ ግዴታም ጭምር ነው። ያ ለአማራ ብሔርተኝነት አንግዷቸው ለተነሳቸው ዓላማዎች ስኬት አይደለም እንዲህ ራሳችንን የምናጎላበት ውይይቶችን ማድረግ ይቅርና የህይወት መስዋዕትነት እንከፍላለን ብለን ነው የተገናኘ ነው። አማራ ብሔራዊ ንቅናቄን እየመሰረት ነው ህይወት አዋጥተን ነው። ከዚህ አኳያ ሲታይ ይሄ ለኛ አቅድን መታደል ነው። ወንድሞቻችን ጋር ቻችን ጋር አባትናቶቻችን ጋር ውጭ ዓለም የሚገኙ ያለፈው ስርዓት በአንድም በሌላም መልኩ ገፍቷቸው ለሀገራቸው ለብሔረሰባቸው ማበረከት የሚገባቸውን እውቀት እንዳያበረክቱ ተደርገው የተገለሉ ወገኖቻችንም በማግኘት ድርጅታቸውን እና ሀገራቸውን የሚጠቅሙበትን ነገር ከማመቻቸት ያለፈ ሌላ ነገር የለንም። ስለዚህ ነው በኩል ምንጊዜ ፈቃደኛ ነኝ ለማለት ነው። በተመሳሳይ ዛሬም
እኛም በጣም እጅግ እናመሰግናለን። በርቱ ነው የምንለው። በኢትዮጵያ አማራው ህልውናን በሚመለከት ለሚነሱ ጥያቄዎች እናስተናግዳለን። በዚህም ግንባር ቀደም ናችሁ፣ የግንባር ስጋ ናችሁ ለምትታገሉት መድረክ በመስጠት ሁልጊዜ አገልጋዮቻችሁ ነን። እንግዲህ በአውሮፓም በሌላም ዓለም ተሳላችሁ በምትንቀሳቀሱበት ጊዜ ይህንን ነው ለማስተናገድ እንዘጋጃለን። በሚቀጥለው ሁለት ሳምንት ውስጥ በተለይም በሚዲያ ጉዳይ ላይ አብን የሚመለከት የአማራ ልሳን የመፍጠር የማቋቋም ጉዳይ ማንሳት ነበረብኝ ዛሬ ከጊዜ ጥረት ምክንያት በላይ ግን እናሻግረዋለን እና ለዛሬ ለሰጡን አስተያየት በጣም እናመሰግናለን። አንዳንድ በልባችን የሚጭሩ አደገኛ ሆኑ እንትኖችን አብይ ጉደስ ላስጨበጡን በጣም እናመሰግናለን። አማራው የሚያብላላ ይመስለኛል ዛሬ የተናገሩት አንዳንድ ነገሮች በመግቢያው ላይ። እግዚአብሔር ይስጥልኝ፣ በርቱ፣ ተባራቱ ነው የምለው። ጤና ይስጥልኝ።
እሺ፣ ጤና ይስጥልኝ። አመሰግናለሁ።
እሺ፣ ደህና ነው።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። አድማጮቻችን በዚህ አጋጣሚ በመጪው ማክሰኞ ለሚከበረው የአውሮፓውያን አዲስ ዓመት እንኳን አደረሳችሁ ይላል መልካም ምኞታችንን እንገልጻለን። የዛሬውን የታህሳስ 1 ቀን 2011 ዓ.ም ተመረጠ ወይም የዲሰምበር 30 2018 ስርጭታችንን ያስተናገድናችሁ ንጉሥ ታምራት ተኮላ ወርቁና እኔ ወርቁ ሞላ ነበርን። ደና ቆዩልን ይላል በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ። Jump, jump, jump.